ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ጉባኤ በማስመልከት የዩናይት ስቴትስ ብሔራዊ የጸጥታ አማካሪ ጄክ ሱሊቫን አስተያየት ሰጥተዋል። በመጪዎቹ ሶስት ዓመታት አገራቸው ለአፍሪቃ 55 ቢሊዮን ዶላር እንደምትሰጥ ተናግረዋል። ይህን ድምፅ ቆየት ብሎ እናሰማለን። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ጉባኤውን አስመልክቶ በስፍራው የሚገኙ ባልደረቦቻችንንም በቀጥታ በስልኩ መስመር እናመጣና እናወያያለን። ማክሰኞ ታህሳስ 4 2015 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ዕለቱ ዜና አንባቢ ቆንጅት ታየ ነው የምወስዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታየ ነኝ። የዩኤስ አፍሪካ የመሪዎች ጉባኤ በዛሬው ዕለት በዋሽንግተን ዲሲ ተጀምረዋል። በአፍሪካ በአሁኑ ወቅት ላሉ ዋና ዋና ችግሮች መፍትሄ ለመስጠት ዩናይትድ ስቴትስ በቢሊዮኖች የሚቆጠር ዶላር እንደምትመድብ የሀገሪቱ የብሔራዊ ጸጥታ አማካሪ ጄክ ሰለቨን ዛሬ አስታውቀዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ማምሻውን በመስሪያ ቤታቸው ከአፍሪካ የንግድና የፈጠራ ሰዎች ጋር ባደረጉት ስብሰባ ከአፍሪካ ጋር መኖር ስላለበት ትብብር አጽንኦት ሰጥተው ተናግረዋል። የዩኤስ አፍሪካ የመሪዎች ጉባኤ የምሽቱ አብይ ትኩረታችን ይሆናል። የዩጋንዳ የጦር ሰራዊት 11 የተባበሩት ዲሞክራቲክ ኃይሎች ወይም ኤዲኤፍ የተሰኘው አማጺ ቡድን አባላት ወደ ዲሞክራሲያዊት ኮንጎ ሪፐብሊክ ድንበር አልፈው ለመግባት ሲሞክሩ በወታደሮቹ መገደላቸውን አስታወቀ። ሰራዊቱ ሌሎች 8 የኤዲኤፍ ተዋጊዎችንም ከነመሳሪያዎቻቸው መማረካቸውን ገልጿል። ሃሊማ አቱማኒ ከካምፓላ ኡጋንዳ ተከታዩን ዘገባ አስተላልፋለች። ደረጀ ደስታ ያቀርበዋል።
የኡጋንዳ ጦር ወደ 30 የሚጠጉ የአማጽያኑ ኤዲኤፍ አባላት ባለፈው ሰኞ ምሽት በሴሚሊክ ወንዝ አድርገው የኡጋንዳን ድንበር በማቋረጥ ወደ ምዕራብ ኖቶርኮ ከተማ መግባታቸውን አስታውቀዋል። ኤዲኤፍ ወደ ኡጋንዳ ተመልሶ ለመግባት የሚያደርገውን ሙከራ ክትትል እየተደረገበት መሆኑ የኡጋንዳ መከላከያ ኃይል ምክትል ቃል አቀባይ ኮሎኔል ዲኦ አኪኪ ለቪኦኤ ተናግረዋል።
ትግሉ አሁንም እነሱን አንድ በአንድ አድኖ ለመያዝ ነው። ይህን ድንበር አቋርጠው ወደ ሴሜሌክ አካባቢ የገቡት ቡድኖች ሙሉ በሙሉ እስኪደመሰሱ ድረስ ይቀጥላል።
እንደ አውሮፓ አቆጣጠር ህዳር 2021 የኡጋንዳ ጦር ከዲሞክራቲክ ሪፐብሊክ ኮንጎ ጋር በመሆን የኢዲኤፍ አማጽያንን ለመውጋት ሰራዊቶቹን ወደዚያው ምስራቅ ኮንጎ አሰማርቷል። ኮሎኔል አኪኪ ኢዲኤፍ ትናንት ሰኞ ያደረገው ሙከራ እስካሁን በአካባቢው የሚንቀሳቀስና ጥቃት መሰንዘር የሚችል መሆኑን ለማሳወቅ ነው በማለት ተከታዩን አክለዋል።
ወደ ኮንጎ ዲሞክራቲክ ሪፐብሊክ የምንሄደው እነሱን ለመዋጋት ብቻ አይደለም፣ ድንበራችንን ለመጠበቅ ነው። ምናልባትም ከድንበሩ ላይ ብዙ ወታደሮች ያለን አልመሰላቸውም፣ ግን ይህ የተሳሳቱበት ስሌት ነበር። ገና ይጸጸቱበታል።
የኡጋንዳ ጦር በኮንጎ የሚያደርገውን ዘመቻ ለሚቀጥለው አንድ ዓመት ማራዘሙን አመልክተዋል። የተባበሩት ዲሞክራቲክ ኃይሎች ወይም ኤዲኤፍ የተሰኘው አማጺ ቡድን በኡጋንዳ መንግስት ላይ ጥቃት መሰንዘር የጀመረው እንደ አውሮፓ አቆጣጠር በ1995 ሲሆን ለዓመታት በኡጋንዳ ድንበርና በምስራቅ ኮንጎ አካባቢዎች የሚንቀሳቀስ መሆኑ ተመልክተዋል። ቡድኑ ከተመሰረተበት ጊዜ ጀምሮ ከ700 በላይ የሚሆኑ ሰላማዊ ሰዎችን ሲገድል በኮንጎ ከተባበሩት መንግስታት የሰላም አስከባሪ ቡድን ጋርም ሲዋጋ መክረሙ ተነግረዋል።
የደቡብ አፍሪካው የመድኃኒት አምራች ኩባንያ አስፐን ፋርማኬር ከጌትስ ፋውንዴሽን እና የወረርሽኞች ዝግጁነት ፈጠራ ጥምረት ከተባለው ተቋም የ30 ሚሊዮን ዶላር ድጋፍ ስምምነት መፈራረሙ ተዘገበ። አስፐን ፋርማኬር ትናንት ሰኞ ባወጣው መግለጫ እንዳስታወቀው ገንዘቡ ለአፍሪካውያን በርካሽ ዋጋ የሚቀርቡ ክትባቶችን ለማምረት ይውላል። ሙሉ በሙሉ ወደ መቆም የተቃረበውን የኮቪድ-19 ክትባት ማምረቻውን ስራ ላይ የሚያውልበትን መንገድ ሲፈልግ የቆየው አስፐን ባለፈው ነሐሴ ወር ከህንዱ የመድኃኒት አምራች ኩባንያ ከሴረም ፋውንዴሽን ጋርም ስምምነት መፈራረሙ ታውቋል። በስምምነቱ መሰረት አስፐን ለአፍሪካ ሀገሮች በራሱ ስም የሚወጡ 4 ክትባቶችን እንደሚያመርት ነው የተገለጸው። የደቡብ አፍሪካው አስፐን ከሴረም ኢንስቲትዩት ጋር የደረሰው ይህ ለ10 ዓመታት የሚዘልቅ ውል ከጌትስ ፋውንዴሽን እና ከወረሽኞች ዝግጁነትና ፈጠራ ተቋም በሚያገኘው የገንዘብ እርዳታ እንደሚደገፍ አመልክቷል። ጌትስ ፋውንዴሽን እና የወረሽኞች ዝግጁነት ተቋሙ እያንዳንዳቸው 15 ሚሊዮን ዶላር እንደሚለግሱ ተገልጿል። አስፐን ከህንዱ የመድኃኒት ኩባንያ ከሴረም ጋር ባደረገው ስምምነት አፍሪካ ውስጥ በብዛት ስራ ላይ የሚውሉ 4 ክትባቶችን አምርቶ ለማቅረብ እንደሚችል ተጠቁሟል። የደቡብ አፍሪካው የመድኃኒት ኩባንያ ዋና ስራ አስፈጻሚ ስቴፈን ሳአድ ከህንዱ ሴረም ጋር የተደረሰው ስምምነት ኩባንያቸው ምን ያህል ክትባቶችን እንደሚያመርት በማያሻማ መልኩ ያስቀመጠ መሆኑን ገልጸዋል። አስከትለውም ኩባንያቸው የኮቪድ-19 ክትባት ለማምረት ከጆንሰን ኤንድ ጆንሰን ኩባንያ ጋር ካደረገው ስምምነት በተያያዘ የሚጠበቀውን የገቢ ጉድለት ለማሟላት ያግዛል ብለዋል። ወደ ምዕራብ አፍሪካ ስናቀና የቀድሞ የጊኒ የመፈንቅለ መንግስት መሪ ሙሳ ዳዲስ ካማራ ከ13 ዓመታት በፊት የጦር ሰራዊቱ ባካሄደው የጅምላ ጭፍጨፋ ስለነበራቸው ሚና ትናንት ሰኞ ለመጀመሪያ ጊዜ ለፍርድ ቤት ቃላቸውን ሰጥተዋል። በስቴዲየም ውስጥ በተሰበሰቡ ሰዎች ላይ የጦር ኃይሉ ወታደሮች በከፈቱት የጅምላ ጥቃት ቢያንስ 157 ሰዎች ተገለዋል። ብዛት ያላቸው ሴቶች ተደፍረዋል። የተከሰሱበትን ወንጀል አልፈጸምኩም ሲሉ ቃላቸውን የሰጡት ካማራ በእለቱ ጠዋት አርፍጄ ተኝቼ ስለነበረ ምን እንደተፈጠረ አልሰማሁም፣ 5 ሰዓት ላይ ነው ቀስቅሰው የነገሩኝ ማለታቸው ተመልክቷል። ካማራ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት መስከረም 29 ቀን በስቴዲየም ውስጥ የጸጥታ ኃይሎች ባልታጠቁ ሰልፈኞች ላይ በከፈቱት ተኩስ በተፈጸመው ግድያና አስገድዶ መድፈር ክስ ከቀረበባቸው 11 ሰዎች መካከል አንዱ ናቸው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩክሬን ሩሲያ በመሰረተ ልማት አውታሮቿ ላይ የምትፈጽመውን ጥቃት እንድትቋቋም መርዳት በሚቻልበት መንገድ ላይ ያተኮረ ጉባኤ ዛሬ ማክሰኞ ተከፍቷል። ጉባኤውን የጠራችው ፈረንሳይ ስትሆን ፕሬዚደንት ኢማኑኤል ማክሮን የዩክሬን ሕዝብ ክረምቱን እንዲወጣ ለመርዳት የታለመ ጉባኤ መሆኑን አስታውቀዋል። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ ለጉባኤው በኢንተርኔት አማካይነት ባደረጉት ንግግር ሀገራችን ለወታደሮቿ ብረት ለበስ ተሽከርካሪዎች እንደሚያስፈልጓት ሁሉ በዚያው ልክ የኤሌክትሪክ ጄኔሬተሮችም ያስፈልጉናል ሲሉ የጉባኤውን ተሳታፊዎች አሳስበዋል። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮን ደር ሌን በበኩላቸው የአውሮፓ ህብረት ለዩክሬን ሆስፒታሎች የሚውሉ 40 ጄኔሬተሮች እንዲሁም ለሌሎች ተቋማት 800 ጄኔሬተሮችን እንደሚልክ አስታውቀዋል። ኢራን ከአገር አቀፉ የተቃውሞ እንቅስቃሴ በተያያዘ ባሰረችው 2ኛ ሰው ላይ የስቅላት ቅጣት መፈጸሟን ተከትሎ ከዓለም ዙሪያ ውግዘቱ ቀጥሏል። ሚዛን የተባለው የኢራን ፍርድ ቤቶች የዜና አውታር ነው በትናንትና ዘገባው ማጅሬዛ ራናቫርድ ለሌሎች ማስጠንቀቂያ እንዲሆን ማሻር ከተማ ውስጥ በአደባባይ የግንባታ ስራ መሰላል ወይም ክሬን ላይ ስቅላት ተፈጽሞበታል ሲል ያስታወቀው። ራናቫርድ የኢራን ባለስልጣናት ተቃዋሚ ሰልፈኞችን በመግደላቸው ተቆጥቶ ባለፈው ወር ማሻር ከተማ ውስጥ 2 የጸጥታ አባላትን በስለት ወቅቶ ገድሏል ተብሎ እንደተወነጀለ ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በእስረኛው ላይ የተፈጸመውን የስቅላት ቅጣት አውግዟል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮም ድርጊቱን አጥብቆ እንደሚያወግዝ ገልጾ የሌሎቹም የሞት ቅጣት የተፈረደባቸው ተቃዋሚዎች ጉዳይ እንደሚያሰጋው አመልክቷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ነው የምወስዳችሁ። ዩናይትድ ስቴትስ ለአፍሪካ 55 ቢሊዮን ዶላር መደበች። በአፍሪካ በአሁኑ ወቅት ያሉ ዋና ዋና ችግሮችን መፍትሄ ለመስጠት ያስችላል የተባለ ዩናይትድ ስቴትስ በቢሊዮኖች የሚቆጠር ዶላር እንደምታወጣ የአገሪቱ የብሔራዊ ጸጥታ አማካሪ ጄክ ሱሊቫን ዛሬ አስታውቀዋል። በሌላ በኩል ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ የንግድና ፈጠራ ሰዎች ጋር ትናንት ማምሻውን መስሪያ ቤታቸው ውስጥ ባደረጉት ስብሰባ ከአፍሪካ ጋር መኖር አለበት ስላሉት ትብብር አጽንኦት ሰጥተው ተናግረዋል። ከሮይተርስና ከአሶሺየትድ ፕሬስ የተጠናቀሩትን ዘገባዎች ጨምቆ እንግዱ ወልዴ እንደሚከተለው ያቀርበዋል።
ዛሬ የተከፈተውን የዩኤስ አፍሪካ መሪዎች ጉባኤ በማስመልከት መግለጫ የሰጡት የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጄክ ሰሊቫን በመጪዎቹ ሶስት ዓመታት አሜሪካ ለአፍሪካ 55 ቢሊዮን ዶላር ትሰጣለች ብለዋል። ገንዘቡ ለተለያዩ መስኮች የሚሰራጭ ሲሆን ይህም በዘመኑ የገጠሙትን ዋና ዋና ችግሮች ለመፍታት የሚውል ነው ብለዋል ብሔራዊ የጸጥታ አማካሪው ጄክ ሰሊቫን።
የሚያስፈልጉትን አቅርቦቶች በከፍተኛ መጠን እየሰጠን ነው። በሚቀጥሉት ሶስት ዓመታት ሌሎች አገሮች ከሚሰጡት አንጻር ሲታይ ዩናይትድ ስቴትስ በርከት አድርጋ ትሰጣለች።
ፕሬዚደንት ባይደን 50 የሚሆኑ የአፍሪካ መሪዎችን ለዩኤስ አፍሪካ መሪዎች ጉባኤ ጠርተው በማስተናገድ ላይ ናቸው። የአፍሪካ ህብረት ቡድን 20 በመባል የሚታወቁትን አገሮች ማህበር በቋሚ አባልነት እንዲቀላቀል ድጋፋቸውን ይገልጻሉ ተብሎ ይጠበቃል። በተጨማሪም በተመድ የጸጥታው ምክር ቤት ከአፍሪካ ቋሚ አባል እንዲኖር ድጋፋቸውን ይገልጻሉ። ጄክ ሰሊቫን የሚያክሉት አለ።
ፕሬዚደንቱ የንግድ ጉባኤውን ረቡዕ በሚያደርጉት ንግግር ይዘጋሉ። ከዚያም ከሰዓት በኋላ ከተወሰኑ የአፍሪካ መሪዎች ጋር በሚቀጥለው ዓመት ከአህጉሪቱ ስለሚደረጉ ፕሬዚደንታዊ ምርጫዎች ይወያያሉ። እንዲሁም ዩናይትድ ስቴትስ ለነጻ ፍትሐዊና አስተማማኝ ምርጫ የምትሰጠውን እርዳታ በተመለከተ ይነጋገራሉ።
ባይደን ዋይት ሀውስን ከተቆጣጠሩ በኋላ በእስያ፣ አውሮፓ እና መካከለኛው ምስራቅ የዩናይትድ ስቴትስ አጋሮችን ጎብኝተዋል። አፍሪካን ግን ገና አልጎበኙም። የዩኤስ አፍሪካ መሪዎች ጉባኤ ቻይና በሀገሪቱ ላይ ስላላት ተጽዕኖ ለማውራት ብቻ እንዳልሆነ የአሜሪካ ባለሥልጣናት እየተናገሩ ነው። በአሜሪካ የቻይናው አምባሳደር አገራቸው አፍሪካን የዕዳ ወጥመድ ውስጥ እየከተተች ነው የሚለውን ውንጀላ ውድቅ አድርገዋል። ቻይና በአፍሪካ የምታውለው መዋለ ንዋይ ወጥመድ ሳይሆን አህጉሪቱን የሚጠቅም ነው ብለዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ማምሻውን በመስሪያ ቤታቸው ከአፍሪካ የንግድና የፈጠራ ሰዎች ጋር ባደረጉት ስብሰባ ከአፍሪካ ጋር መኖር ስላለበት ትብብር አጽንኦት ሰጥተው ተናግረዋል።
በአፍሪካ የፈጠራ ሰዎች ስኬታማ የመሆናቸው ጉዳይ የእኛም ጉዳይ ነው። ምክንያቱም በሙሉ አቅማቸው እንዲሰሩ ከተመቻቸላቸው ለቀጠናው መልካም ነው፣ ለአህጉሪቱ መልካም፣ ለዓለምም መልካም ነው፣ ለአሜሪካም መልካም ነው።
ብሊንከን በንግግራቸው የባይደን አስተዳደር ከአፍሪካ ጋር ያለውን ትብብር በማስፋት ፈጠራን ለማበረታታት ስለያዛቸው ውጥኖች ተናግረዋል። በቅድሚያ በመሠረተ ልማት ላይ መዋለ ንዋይ በማፍሰስ የአፍሪካን የንግድ ግንኙነት ማቀላጠፍ፣ የቀድሞ ፕሬዚደንት ባራክ ኦባማ በጀመሩት ወጣት የአፍሪካ መሪዎች ተነሳሽነት የተባለው ፕሮግራም መሠረት ለወጣት መሪዎች መዋለ ንዋይ መመደብ፣ እንዲሁም በሦስተኛ ደረጃ ደግሞ የአሜሪካ ኩባንያዎች ይበልጥ ተሳታፊ እንዲሆኑ ማበረታታት የሚሉት ይገኙበታል። ዛሬ የተከፈተውን የዩኤስ አፍሪካ ጉባኤ አስመልክቶ ቻይናና ሩሲያ 1.3 ቢሊዮን ሕዝብ ባላት አፍሪካ ላይ ያላቸው ተጽዕኖ እያሳሰባችሁ ነው የሚለውን አስተያየት የባይደን አስተዳደር ባለሥልጣናት አጣጥለዋል። ይልቁንም ከአፍሪካ መሪዎች ጋር ያላቸውን ትብብር በማሻሻል ላይ ትኩረት ማድረጋቸውን ባለሥልጣናቱ ይናገራሉ። በዩኤስ አፍሪካ ጉባኤ ላይ አሜሪካ ለአፍሪካ ያላትን ታላላቅ እቅዶች ይፋ እንደምታደርግ ይጠበቃል። ከእነዚህ አንዱ ቀድሞ ባለፈው አርብ የተገለጸውና የአፍሪካ ህብረት የቡድን 20 አገራት ማኅበር ቋሚ አባል እንዲሆን ጆ ባይደን በይፋ ድጋፋቸውን ይገልጻሉ የተባለው ነው። ጉባኤው ከኮቪድ-19 ወረርሽኝ ወዲህ የተደረገ በዓለም ትልቁ ስብሰባ ነው ተብሏል። በኮሮና ቫይረስ፣ በከባቢ አየር ለውጥ፣ ሩሲያ በዩክሬን ላይ የፈጸመችው ወረራ፣ በአፍሪካ ላይ ያሳደረው ተጽዕኖ፣ በንግድና በሌሎችም ጉዳዮች ላይ ጉባኤው እንደሚወያይ የዋይት ሀውስ ባለሥልጣናት አስታውቀዋል።
እንግዱን አመሰግናለሁ። ክብራትና ክብራን አድማጮቻችን፣ ወደዚሁ ጉባኤ ነው የምወስዳችሁ። ወደ 50 የሚጠጉ የአፍሪቃ መሪዎች የተጋበዙበት የዩናይት ስቴትስና የአፍሪቃ መሪዎች ጉባኤ ዛሬ ጠዋት እዚህ ዋሽንግተን ዲሲ ላይ ተጀምረዋል። ባልደረቦቻችን ሀብታሙ ስዩምና ስመኝሽ የቆየ ከስፍራው ይገኛሉ። ጉባኤውን የመጀመሪያ ቀን ውሎ አስመልክቶ በስልክ መስመር ያገኙትን ያካፍሉናል። ስመኝሽ እንደምን አመሸሽ?
Amplifying voices, building partnerships that work. I've stated it before, that it sometimes appears the words Africa and Africans have more resonance outside the...
የስልክ መስመራችን እስኪስተካከል ድረስ ባልደረባዎቻችን ስመኝሽ የቆየን ሀብታሙ ስዩምን ቆየት ብዬ አመጣለሁ። ተመልሳለች፣ መስመሩ ተገኝቷል እያለኝ ነው ኤልያስ። ስመኝሽ እንደምን አመሸሽ? የጉባኤው የመጀመሪያ ቀን የመክፈቻ ውሎ ምን ይመስላል ስመኝሽ? መልካም ስመኝሽ፣ የዛሬውን ውሎ በደምሳሳው አሳይተሽናል። ሌሎች ተከታይ የምትከታተያቸውን ዝግጅቶችም እንዲሁ ተመልሰን እናገኛቸዋለን። ሀብታሙም ተመሳሳይ ዘገባዎችን ይዟል። አድማጮች፣ አሁን ተከታዩን ልዩ ማሳሰቢያ እንስማና ወደ ስብሰባው አዳራሽ እንመለሳለን።
ልዩ የቴሌቪዥን ውይይት ኢትዮጵያ የሰላም መንገዶች። የሰላም መንገዶች ምንድናቸው? እንቅፋቶች ይኖር ይሆን? ተወያዮች ይዳስሳሉ።
ዘላቂ ሰላም ማምጣት እንደዚሁ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም።
ዜጎች ሞተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል።
ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን።
ሰኞ ታህሳስ 10 2015 ዓ.ም ከምሽቱ 3 ሰዓት የአሜሪካ
አሁንም ወደ ስብሰባው አዳራሽ ነው የምንመለሰው። ስመኝሽ መስመር ላይ በቀጥታ ስርጭት ትገኛለች። ስመኝሽ፣ የዛሬ የተከታተልሻቸውን ዝግጅቶች በመጠኑ ብታካፍይን።
እንግዲህ ዛሬ ከተሳተፍኳቸው መካከል በጠዋቱ ፕሮግራም ከተከናወነው በጠፈር በትብብር ዙሪያ በተለይ የተካሄደው መድረክ ይገኝበታል። በዚህ እንግዲህ እንደሚታወቀው ዩናይትድ ስቴትስ በ2025 የሰው ልጅ በድጋሚ ወደ ጨረቃ ለመላክ እየተዘጋጀች ነው። ለዚህም አርሚቲስ የተሰኘ የዓለም ሀገራትን ትብብር የሚጠይቅ ፕሮግራም አላት። በዛሬው መድረክ ላይም ሩዋንዳና ናይጄሪያ አርሚቲስ ስምምነት የተሰኘውን ስምምነት በመፈረም ፕሮግራሙን ተቀላቅለዋል። በዚህ ፕሮግራም ላይ ንግግር ያደረጉት የሩዋንዳው ፕሬዚዳንት ፖል ካጋሜ በተለይ ደግሞ የዓለም ቀውሶችን ለመፍታት፣ የእርሻ ለማስፋፋት፣ የዓለም አየር ንብረትን ለመዋጋት በጠፈር ዙሪያ የሚደረጉ ምርምሮች እና ጥናቶች ወሳኝ መሆናቸውን አንስተዋል። የካሜሩን ፕሬዝዳንትም ንግግር አድርገዋል። እሳቸውም እንዳሉት ከዩናይትድ ስቴትስ ጋር በጠፈር ዙሪያ ትብብር ማድረግ የአፍሪካን የአህጉሪቱን የወደፊት እጣ ፈንታ እንዲሁም ደግሞ እድገት የሚወስን ነው ብለዋል።
አመሰግናለሁ ስመኝሽ። እንግዲህ ሰሞኑን በዛሬና በነገ መካከል የሚኖሩትንም ሌሎች ዝግጅቶች እንዲሁ ተከታትለሽ ታሰሚናለሽ። አድማጮች፣ እዚያ ወደ አዳራሹ እንመለሳለን። ከዚያ በፊት ግን ተከታዩን እናካፍላችሁ። ጠቅላይ ሚኒስትር አብይ አህመድ በአረንጓዴ አሻራ ንቅናቄ ላሳዩት አመራር ሽልማት እንደተበረከተላቸው ገለጹ ይላል። ጠቅላይ ሚኒስትሩ ዛሬ በፌስቡክና በትዊተር ገጻቸው ላይ ከፎቶግራፋቸው ጋር ባሳዩት ወይም ባሰፈሩ ጽሑፍ አረንጓዴ አሻራ ንቅናቄ ላይ ባሳዩት ስኬት የአሜሪካ አካዳሚ ስኬትና ዓለም አቀፍ የተስፋ ጥምረት የተሰኘ ተቋም የላቀ የአፍሪካ አመራር ሽልማት ትናንት ማምሻውን እንዳበረከተላቸው ገልጠዋል። ሽልማቱን መቀበላቸውን ገልጠው ባሰፈሩት በዚህ ጽሑፍ የዓለም ማህበረሰብ የአየር ንብረት ለውጥ ከሚያስከትለው ጉዳት ጋር በተጋፈጠበት በዚህ ወቅት ችግሩን ለመከላከል እኛ በኢትዮጵያ የተግባር መፍትሄ በመስጠት ላይ ነን ነው ያሉት። ጠቅላይ ሚኒስትር አብይ ሽልማቱ የተበረከተላቸው ለዩኤስ አፍሪካ መሪዎች ጉባኤ ዋሽንግተን ዲሲ በሚገኙበት ወቅት መሆኑን ከጽሑፉ ጋር አብረው ካጋሯቸው ፎቶግራፎች መመልከት ይቻላል። የዛፍ ችግኝ መትከል በወጣቷና ተስፋ ባላት አገር እንደ እምነት ክንዋኔ የሚቆጠር መሆኑን ያወሱት ጠቅላይ ሚኒስትሩ አራተኛ ዓመቱን በያዘው የአረንጓዴ አሻራ ዘመቻ 25 ሚሊዮን ኢትዮጵያውያን 25 ቢሊዮን ችግኞችን ተክለዋል። ይህም በሰው 25 ችግኞች ማለት ነው ሲሉም ተናግረዋል። አድማጮች፣ አሁንም ወደ አዳራሹ ነው የምመልሳችሁ። ወደ ጉባኤው አዳራሽ ሀብታሙ ስዩም አሁንም በቀጥታው መስመር ይመጣል። ሀብታሙ እንደምን አመሸ? ሀብታሙ፣ የጉባኤው በመካሄድ ባለበት የዩናይት ስቴትስና የአፍሪቃ መሪዎች ጉባኤ ስር ከሚደረጉ ዋና ዋና ወይም ቁልፍ የጎንዮሽ መድረኮች ከነኚህ መካከል የአፍሪቃና የዳያስፖራ ወጣት መሪዎች መድረክ በአሁኑ ሰዓት በመካሄድ ላይ መሆኑን ተረድተናል። በዚህ መድረክ እየተንሸራሸሩ ያሉት ሀሳቦች ምን ይሆኑ? ሀብታሙ፣ መልካም መልካም። መልካም ሀብታሙ፣ መልካም።
ዜግነት ወይንም ደግሞ ዱዋል ሲቲዝንሺፕ የሚባለውን አሰራር እንደጀመረች ይፋ አድርገዋል። ከእሳቸው በመቀጠል እንግዲህ ሌላ ንግግር ያደረጉት ደግሞ ሴራሊዮን ፕሬዚደንት ጁልየስ ማሪናቸው የቦታቶች ላይ መሰራት ለምን አስፈልጊ እንደሆነ አፍሪካ ያላትን የተፈጠሮ ስጦታና በረከት ለተጠቀምባቸው የሚገቡ የትምህርትና የሌሎች ጉዳዮችም የበለጠ እንዲጠናከሩ ዩናይትድ ስቴትስ የራሷን አስተዋጽኦ ልታደርግ እንደምትፈልግ ተጠቁሟል። በአጠቃላይ እንግዲህ በእነዚህ በትምህርት በቴክኖሎጂ ፈጣሪነት እንዲሁም በሌሎች ጉዳዮች ላይ የሚደረጉ የጉንዮሽ ንግግሮች ቀጥለዋል። በሌሎች ዝግጅቶች ተከለላ አድርገን ዋና ዋና ጉዳዮችን የምንመለስባቸው ይሆናል። አሉላ
መልካም ሀብታሙ ከጠቅለል ያለ ሀሳቦች የተካተቱበትን የሌሎችንም ዝግጅቶች ተከታትለን በተከታታይ እናቀርባለን። አድማጮች አሁን ወደ ስቱዲዮ ልመልሳችሁ። ሀብታሙና ስመኝሽን አመሰግናለሁ። አድማጮች ቀደም ብዬ እንዳልኩት በቀጥታ ወደ ስቱዲዮ መልሳችሁና በአንዳንድ የአዲስ አበባ ትምህርት ቤቶች ውስጥ የኦሮሚያ ክልል ሰንደቅ ዓላማን ለመስቀልም ሆነ መዝሙር ለማዘመር በሚደረግ እንቅስቃሴ በተማሪዎችና በሕዝብ ላይ ንብረት ላይ የሚደርስ ጉዳት ተጠያቂው የከተማይቱ አስተዳደር ነው ሲል የሕዝብ እንባ ጠባቂ የተሰኘው ተቋም አስታውቋል። ተቋሙ ዛሬ ባወጣው ጋዜጣዊ መግለጫ ሰንደቅ ዓላማ ለመስቀልም ሆነ መዝሙር ለማዘመር ሕጋዊ አካሄዶችን መከተል እንደሚያስፈልግ አሳስቧል። ከቀናት በፊት ከአዲስ አበባ ከተማ ነዋሪዎች ጋር የተወያዩት ከንቲባ አዳነች አቤቤ ችግሮች እንዲባባሱ የሚያደርጉት በግጭቶች የሚያተርፉ አካላት ናቸው ማለታቸው ይታወሳል። መስፍን አራጌ ዝርዝሩን ይዟል።
የኢትዮጵያ ሕዝብ እንባ ጠባቂ ተቋም በተለያዩ ርዕሰ ጉዳዮች ጋዜጣዊ መግለጫ ትናንት ያወጣ ሲሆን ዋና እንባ ጠባቂው ዶክተር እንዳለ ኃይሌ በመግለጫው ዙሪያ ለአሜሪካ ድምጽ አስተያየት ሰጥተዋል።
የኦሮሚያ ብሔራዊ መዝሙርም ሊዘመር ይችላል፣ የኦሮሚያ ሰንደቅ ዓላማም ሊሰቀል ይችላል። ነገር ግን የፌዴራል መንግስት እንደመሆኗ አሁን ባለንበት ካልተሳሳት ወደ 11 ክልሎች አሉ። ስለዚህ እነዚህ 11 ክልሎችም ክሌም ሊያደርጉ ይችላሉ። ምክንያቱም አዲስ አበባ ላይ ፍላጎት አላቸው፣ አዲስ አበባ ላይ ኢንቨስት ያደርጋሉ። ከዚህ በፊት የአዲስ አበባ ከተማ አስተዳደር ለእያንዳንዱ ክልል የባህል ማዕከላቸውን መገንባት እንዲችሉ ቦታ ሲሰጣቸው ነበር። ምክንያት ስላለው ነው ክልሎቹ አዲስ አበባ ላይ የባለቤትነት መብት ስላላቸው ማለት ነው። ስለዚህ የአንድን ክልል አዲስ አበባ ላይ መርጠህ ብሔራዊ መዝሙር ሰንደቅ ዓላማ ይሰቀል ማለት ይህ ህገ መንግስታዊ ነው የሚል አስተሳሰብ ነው ያለው።
የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ተጠቃሚነት የሚዘረዝረው የህገ መንግስቱን አንቀጽ 49 ያስታወሱት ዶክተር እንዳለ የአዲስ አበባ መስተዳደር መዝሙርና ሰንደቅ ዓላማ እስከ መስቀል የሚያደርስ ውሳኔ ከማሳለፉ በፊት ዝርዝር ህግጋትንና ደንብ ማውጣት ነበረበት ብለዋል።
ህገ መንግስቱም ላይ በግልጽ እንደተቀመጠው የኦሮሚያ አዲስ አበባ ላይ ልዩ ልዩ ጥቅሞች ስላሉ ያ በህግ ይወሰናል ነው። ህግ ማውጣት ይቻላል። የእኛ ተቋም ስልጣንና ተግባር የፌዴራል መንግስቱም የሆኑ ሌሎች መንግስታት በህገ መንግስቱና ባወጡት ህግ ይገዛሉ ወይስ አይገዙም የሚለውን መሰረት አድርገን ነው መግለጫም ስናወጣ ቁጥጥርም ስናደርግ የእኛም ስልጣን ይሄን ነው። ስለዚህ የአዲስ አበባ ከተማ አስተዳደር ህገ መንግስቱ ላይም ኢቨን የከተማው ቻርተር ላይ ከተሰጠው ስልጣን ውጭ እየሄድክ ነው የሚል ነገር ነው ያለው።
ምንም አይነት የፖለቲካ ፍላጎቶች በትምህርት ቤቶች ላይ በኃይል መጫን እንደማይገባ ኢትዮጵያ የተቀበለቻቸው ዓለም አቀፍ ድንጋጌዎችም ሆኑ ያጸደቀችው ህገ መንግስት በግልጽ ቢያስቀምጥም ሰንደቅ ዓላማውን ለመስቀልም ሆነ መዝሙር ለማዘመር የተሄደበት መንገድ ከዚህ በተቃራኒው መሆኑን ዶክተሩ አብራርተዋል። በአዲስ አበባ በሚገኙ ትምህርት ቤቶች ላይ የአንድን ክልል ሰንደቅ ዓላማ ለማውለብለብና የክልሉ መዝሙር በተማሪዎች እንዲዘመር በሚደረገው የማስገደድ ድርጊት ሳቢያ በተማሪዎችና በህዝብ ንብረት ላይ ለሚደርሰው ጥፋት ተጠያቂው የከተማ አስተዳደሩ ነው ያለው የኢትዮጵያ እንባ ጠባቂ ተቋም ጋዜጣዊ መግለጫ የችግሩ መንስኤ የሆኑ አመራሮች ተጠያቂ ሊሆኑ ይገባል ብለዋል። ዶክተር እንዳለም ለመንግስት ተከታዩን ጥሪ አስተላልፈዋል።
ላይ ለሚከሰቱ ሁከቶችም ብጥብጦችም የከተማ አስተዳደሩ አጀንዳ መስጠት መቻል የለበትም። ባለፉት የጦርነት እንትን ውስጥ ነበር። ከዛም በወለጋ በልዩ ልዩ አካባቢዎች ጥሩ ዜና አይደለም እየሰማን ያለ ነው። አሁን ያለውን ሰላም ተጠቅመን ህብረተሰቡን በማስተባበር ወደ ልማት ከማስገባት ይልቅ መንግስት ራሱ እንደነዚህ አይነት አጀንዳዎችን መስጠቱ ትንሽ አሳፋሪ ነው። ስለዚህ ቆም ብለው ሊያስቡ ይገባል የሚል ሀሳብ ነው ያለ
የከተማዋ ከንቲባ አዳነች አበቤ። ከቀናት በፊት ከአዲስ ከአዲስ አበባ ነዋሪዎች ጋር አካሄዱት በተባለው ውይይት የኦሮሚያ ሰንደቅ ዓላማ መሰቀልም ሆነ መዝሙሩ የተጀመረው ከአምስት ዓመታት በፊት መሆኑን ጠቅሰው ነበር።
ያኔ ከማስተር ፕላን ጋር ተያይዞ አዲስ አበባ ዙሪያ በጣም ከፍተኛ ውጥረት ሲሆን፣ አንዱ የሚጠየቀው ለዘመናት ሲጠየቅም የቆየ ጥያቄ በመሆኑ ምክንያት መመለስ እንዳለበት ያውቅ ስለነበረ ኢህአዴግ በወቅቱ አስጀመር። በአራቱ ትምህርት ቤቶች ላይ ሲጀመር አዲስ አበባ አፋን ኦሮሞ የምታስተምርበት ስርዓተ ትምህርት አልነበራትም። ስርዓተ ትምህርት ከኦሮሚያ ተዋሰ። ስርዓተ ትምህርቱ ላይ ምን አለ? ክፍል ከመጀመሩ በፊት የክልሉ መዝሙር ይዘመራል፣ የክልሉ ባንዲራ ይሰቀላል የሚላል። ሙሉ ስርዓተ ትምህርቱን በመተግበር ነው እነኚህ አራት ትምህርት ቤቶች የጀመሩት።
ከንቲባዋ የተለየ አጀንዳ ያላቸው አካላት ለችግሩ መባባስ ምክንያት ናቸው ሲሉ ይከሳሉ።
እዚህ ምክር ቤት ማብራሪያ የሰጠናቸው እየተሰራ ያለ ቤት ስራ መሆኑን ስለሚያውቁ አጀንዳ አድርገው ነገሩ ውሳኔ አግኝቶ ከእጃቸው ሳይወጣና ነገ አጀንዳ እንዲያጡ እንዳይሆኑ ዛሬ በየሶሻል ሚዲያው በተለያየ መገናኛ ብዙሃን ዘምተዋል።
ከዚህ ባሻገር በምስራቅና ምዕራብ ወለጋ፣ በሰሜንና ምስራቅ ሸዋ እየተፈጸመ ያለው ግድያና ጅምላ ማፈናቀል እንዳሳሰበው የእንባ ጠባቂ ተቋሙ አስታውቋል። ጥቃቱም ሆነ ጅምላ ማፈናቀሉ ማንነትንና የፖለቲካ አመለካከትን መሰረት ያደረገን ያለው መግለጫው ተቋሙ ተደጋጋሚ ማሳሰቢያዎችን ለመንግስት ሲያቀርብ መቆየቱን አመልክቷል። ይሁን እንጂ የችግሩ መስፋት፣ የድርጊቱ አፈጻጸም እየረቀቀ መምጣት ተጎጂዎች በክልሉና በመንግስት እምነት እንዲያጡ ማድረጉ ተቋሙን ያሳስበዋል ብሏል። ለዚህም መንግስት በአሸባሪነት በፈረጀውና ሸኔ ሲል በሚጠራው ታጣቂ ኃይል እንደተፈጸመ በተጎጂዎች የሚነገረው ግድያና ማፈናቀል ማሳያ መሆኑን ጠቅሷል። መግለጫው በዚህ ጉዳይ ላይ የኦሮሚያ ክልልም ሆነ የፌዴራሉ መንግስት ዝምታ እንዳሳሰበው ሳይጠቁም አላለፈም። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ይህ አካል ግን ውንጀላውን በተደጋጋሚ ሲያስተባብል የቆየ ሲሆን ለድርጊቱ የመንግስት ታጣቂዎችን በተጠያቂነት ሲከስ መቆየቱ ይታወሳል። ተቋሙ በጋዜጣዊ መግለጫው ያነሳቸውን ርዕሰ ጉዳዮች ለህዝብ ተወካዮች ምክር ቤት መላኩንም አስታውቋል። በተነሱት ርዕሰ ጉዳዮች ላይ ሰፋ ያለ ዘገባ ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ መስፍን አራ
አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በጉጂ ዞን ከ200,000 በላይ ሰው እርዳታ ይጠብቃል ይላል ተከታዩ ዘገባ። በድርቅና በጸጥታ ችግሮች ሳቢያ በኦሮሚያ ክልል ምዕራብ ጉጂ ዞን ከ200,000 ሰው በላይ እርዳታ እንደሚያስፈልገው የዞኑ አደጋ ስጋት አመራር ጽህፈት ቤት ነው ያስታወቀው። የአካባቢው ነዋሪዎች በቂ ድጋፍ አልደረሰንም ወይም አልቀረበልንም ይላሉ። ገልሞ ዳዊት ተከታትሎታል።
በምዕራብ ጉጂ ዞን ሶሮ በርጉዳ ወረዳ አንደረኮ እንጂ ቀበሌ ማህበር ነዋሪ የሆኑትና ስማቸው እንዲጠቀስ ያልፈለጉ የ16 ልጆች አባት በድርቁ ምክንያት ተፈናቅለው እዚያው ሶሮ በርጉዳ ወረዳ ጋረ በቀቃ በሚባል አካባቢ እንደሚገኙ ገልጸውልናል።
ድርቅ አሁንም ቀጥሏል። ላለፉት 4 እና 5 ዓመታት ሰው የሚበላ ነገር የለውም። አሁን አስፈሪ ሁኔታ ላይ ደርሷል። በአካባቢው ያለው ግጭትም አለ። በተለይ እሱ ላለፉት 15 ዓመታት የቀጠለ ነው። ዛፍም በድርቅ ምክንያት ደርቆ እየጠፋ ነው ያለው። ሁኔታው አሳሳቢ ነው። እኔ አሁን ኖርበት ከነበረው እንደረኮ ወንጂ ቀበሌ ማህበር የወጣሁት በድርቅ ምክንያት ነው። እሱ ብቻ አይደለም፣ በአካባቢው እየተከሰተ ያለ የጸጥታ ችግርም አለ። የጸጥታ ችግሩ እንኳን ጉዳቱ ያን ያህል አስከፊ አይደለም። የድርቁ ግን ሰውንም እንስሳትንም በጣም እየጎዳ ነው ያለው።
ሌላው ከተፈናቀሉ 5 ዓመታት መቆጠሩን የሚናገሩት የሶሮ በርጉዳ ወረዳ ነዋሪው የሚሰጣቸው ድጋፍ አነስተኛ መሆኑንም ይናገራሉ።
ጋርጋር ዲያቱል እንጅሩ ወጀና መንጅሩ የቹል
እየተሰጠ ያለ ድጋፍ የለም ማለት ይቻላል። የምግብ እርዳታ ሲመጣ ሁሉንም አያዳርስም። ያም አንድ የ50 ኪሎ ግራም እህል 4 አባላለው ቤተሰብ ያድላሉ። ስለዚህ ህዝቡ ብዙ ጊዜ አንዱ በልቶ ሌላው ራቡን እንዳያደር ተካፍሎ ነው የሚኖረው። ሌላ ደግሞ ከሱሮ ገበያ የሚመጣ የቡላ ዱቄት አለ። ምን እንደሆነ ባናውቅም በብድር መልኩ ወስደን በወር ላስመጪዎች እየከፈልን ለመዝለቅ እየሞከርን ነው። ሰው በእንዲህ ሁኔታ ነው ያለው።
በድርቁ ምክንያት ተማሪዎች በበቂ ሁኔታ ትምህርት ገበታቸው ላይ መገኘት እንደሚከብዳቸው ነዋሪዎቹ ይናገራሉ። ሌላ የቡሌሆራ ወረዳ ቡሊያኖ ቀበሌ ነዋሪም በጸጥታ ችግር ምክንያት ከአራት ዓመት በፊት ከቤት ንብረታቸው መፈናቀላቸውን ገልጸው በድርቅና በጸጥታ ችግር ምክንያት ከፍተኛ ጫና እየደረሰባቸው መሆኑን ተናግረዋል። አቶ አብርሃም ገላ የምዕራብ ጉጂ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ወይንም የቡሳ ጎኖፋ ኃላፊ ናቸው።
የድርቁ ሁኔታ እየተባባሰ ስለሆነ አሁንም እንስሳት እየሞቱ ሰዎችም አካባቢያቸውን ጥለው በመሸሽ ላይ ናቸው። በተለይ የድርቁ ጫና እያገረሸባቸው ያለው ቆላማ የአየር ጸባይ ባላቸው እንደ መልካ ሶዳ፣ ዱግዳዳዋ፣ ሶዶ በርጉዳና ገላና ወረዳዎች ውስጥ ነው። ወረዳዎቹ ከባድ ሁኔታ ውስጥ እየገቡ በመሆናቸው የሚመለከታቸው አካላትን አሳውቀናል። አሁን ባደረግነው ጥናት በድርቁ ምክንያት 179,983 ሰዎች የሰብአዊ ድጋፍ ያስፈልጋቸዋል።
በአሁኑ ሰዓት የጸጥታ ሁኔታ እየተሻሻለ መሆኑን የገለጹት አቶ አብርሃም ነገር ግን በደህንነት ማጣት ምክንያት ከ80,000 በላይ ሰዎች ከቀያቸው ተፈናቅለው በተለያዩ ከተሞች በዘመዶቻቸው ቤት ተጠልለውና ተከራይቶ እንደሚገኙም ጨምረው ገልጸዋል። ተረጂዎችን ለመድረስ በመንግስት በኩል ርብርብ እየተደረገ መሆኑን ገልጸው ነገር ግን ድርቁ በዚሁ ከቀጠለ ነዋሪዎች ከፍተኛ ቀውስ ውስጥ ሊገቡ እንደሚችሉ ስጋታቸውን ገልጸዋል። የሚመለከታቸው አካላት ሁሉ ርብርብ እንዲያደርጉም ጠይቀዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዳማ።
አመሰግናለሁ ገልሙ። አድማጮቻችን፣ ተከታዩ ዘገባ ደግሞ ጅቡቲ የሚገኙ ኤርትራውያን ስደተኞች ችግር ላይ መሆናቸውን የተናገሩበትን ይመለከታል። አሊ አዴህ መጠለያ ጣቢያ ውስጥ ከ8 እስከ 14 ዓመታት ድረስ እንደኖሩ የሚናገሩት ስደተኞች የምግብና የሕክምና አቅርቦት እጥረት አለ ነው የሚሉት። የተባበሩት መንግስታት የስደተኞች ኮሚሽን ከፍተኛ ኮሚሽነር ዩኤንኤችሲአር በበኩሉ በኢሜይል አማካኝነት በሰጠው ምላሽ ለጅቡቲ ስደተኞች ሲሰጥ የነበረው የምግብ እርዳታ ካለፈው ዓመት አንስቶ በገንዘብ እጥረት ሳቢያ በግማሽ መቀነሱን ገልጦ በዚህ ዓመት ግን መስተካከሉን አስታውቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
ጅቡቲ አሊ አዴህ በተባለ መጠለያ ጣቢያ የሚኖሩ ኤርትራውያን ስደተኞች አሉብን ያሉትን ችግር ለማሰማት ከአራት ወራት በፊት ሰልፍ ማድረጋቸውን ይናገራሉ። ጸጋይ እምባዬ የተባለ ስደተኛ በአሊ አዴህ መጠለያ ጣቢያ ያለው አንዱ ችግር የሕክምና አገልግሎት እጥረት መሆኑን በስልክ ለአሜሪካ ድምፅ ገልጿል።
ችግራችን ብዙ ነው፣ ተነግሮ አያልቅም። ትልቁ ችግር ግን የሕክምና እጦት ነው። እናቶች በወሊድ ጊዜ የሕክምና አገልግሎት አያገኙም። ወደ ጅቡቲ ከተማ ሲመላለሱ የተሰቃዩ ብዙዎች ናቸው። በዚህ ሂደት ብዙ የተጎዱ ሕፃናትም አሉ። ትልቅ ስቃይ ነው ያለው። ሕክምና የሚባል ነገር የለም።
ሚካኤል ሐጎስ የተባለ ሌላ አስተያየት ሰጪ የተሻለ ሕክምና ለማግኘት ወደ ሌላ ቦታ የመሄድ አቅም እንደሌላቸው ይገልጻል።
ብዙ መከራና ችግር ነው እየደረሰብን ያለው። ታመህ መታከም አትችልም። የተሻለ ሕክምና አለ ወደሚባልበት ቦታ ይልኩናል። እዛም ደግሞ መድኃኒት የለም ይልኋል። ለሕክምና ወደ ጅቡቲ ከተማ ለመሄድ ደግሞ የገንዘብ እጥረት አለብን።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR ለአሜሪካ ድምፅ በኢሜይል በሰጠው ምላሽ ስደተኞቹ ከዜጎች እኩል ከጅቡቲ ብሔራዊ የሕክምና አገልግሎት ተጠቃሚ እንደሆኑ ገልጿል። ለስደተኞች አገልግሎት ለሚሰጡ የሕክምና ተቋማትም የመድኃኒት ድጋፍ እንደሚያደርግ አመልክቷል። ሌላው ችግር የምግብ እጥረት እንደሆነ ርግአት ተክለ የተባለች ስደተኛ ትናገራለች።
ለአንድ ሰው 6 ኪሎ ዶቄት ነው የሚሰጠን፣ ከ1,000 የጅቡቲ ፍራንክ ጋር ማለት ነው። በዚች አንድ ወር ሙሉ እንቆያለን። በቂ አይደለም። ከውጭ የሚያግዘን ሰው ሲኖርም መውጫው መከራ ነው። ችግር ላይ ነው ያለ ነው።
UNHCR በበኩሉ በዓለም ምግብ ፕሮግራም ለጅቡቲ ስደተኞች ሲሰጥ የነበረው ምግብ በገንዘብ እጥረት ምክንያት ባለፈው ዓመት በግማሽ መቀነሱን ጠቅሷል። በዚህ ዓመት ግን ከመስከረም ጀምሮ አቅርቦቱ ወደ ነበረበት መመለሱን ይናገራል። በማርካዚ በጅቡቲ ከተማና በአሊ አዴህ ለሚገኙ ስደተኞች ተጨማሪ ምግብ የሚገዙበት ገንዘብ እየተሰጣቸው እንደሆነም አስታውቋል። ሆኖም አሁንም በቂ የገንዘብ ድጋፍ ካልተደረገ የእርዳታ አቅርቦቱ መቀነሱ አይቀርም ብሏል። በአሊ አዴህና በሆልሆል መጠለያ ጣቢያዎች ያሉት አብዛኞቹ የኤርትራ ስደተኞች ከ8 እስከ 14 ዓመታት የኖሩ መሆናቸውን የሚገልጸው ጸጋይ ወደ ሶስተኛ ሀገር የመሄድ ዕድል እየተሰጠን አይደለም ይላል።
በ2007 ዓ.ም የመጣችው ባለቤቴ ይኸው እስካሁን ድረስ ጥገኝነት ጠያቂ ነች። አልተሰጣትም። የስደተኞች ጉዳይ አገልግሎት አይሰጥም። ሌሎችም እንዲሁ ጉዳያቸው ሳይታይ ከ5 ዓመት በላይ ያስቆጠሩ አሉ። የስደተኞችን ጉዳይ ማየት ቆሟል። በሂደት ላይ የነበረው ጉዳያችንም በእንጥልጥል ቆሟል። ይኸው 5 አመት ይሆነዋል። ይህን በየስብሰባው እናነሳለን። አንድም ሰው ግን ምላሽ አይሰጠንም።
ወደ ሶስተኛ ሀገር የመሄድ እድል ስለማይሰጠን በአስቸጋሪ ሁኔታ ውስጥ እንገኛለን የምትለው ርግአት ተክለ ችግራችንን አውቆ የዓለም ማህበረሰብ ትኩረት ይስጠን ትላለች።
ሾምንት አመት ነለከው ለአንት ለውጥ ደይ ብሉ ወፍልናለና
ዋናው ነገር ወደ ሶስተኛ ሀገር መንቀሳቀስ አለመቻላችን ነው። ይሄው 8 አመት ሙሉ እዚሁ አለን። አንድም ያየነው ነገር የለም። እዚሁ ቁጭ ብለናል። ይነጋል ይመሻል ወይ ስራ የለ ኑሮ በጣም ከብዶብናል። የዓለም ማህበረሰብ መፍትሄ ሊሰጠን ይገባል።
UNHCR በበኩሉ በኮቪድ ወረርሽኝ ምክንያት መንግስታት የእንቅስቃሴ ገደብ በማድረጋቸውና አንዳንዶቹም ድንበራቸውን በመዝጋታቸው ስደተኞችን ወደ ሶስተኛ ሀገር የማዛወሩ ሂደት መቀነሱን አመልክቷል። ይህ ደግሞ በጅቡቲ ያሉትንና የሌሎችንም ስደተኞች ወደ ሶስተኛ ሀገር የመዛወር እድል እንዳስተጓጎለው ገልጿል። በዚህ አመት ግን ተቋሙ ወደ ሶስተኛ ሀገር ለመዛወር ተቀባይነት ያገኙ የስደተኞች ሰነዶችን ማየት እንደሚጀምር በኢሜይል መልእክቱ ገልጿል። ጅቡቲ ከኤርትራ፣ ከሶማሊያ፣ ከየመንና ከኢትዮጵያ የሄዱ 35,000 ስደተኞችን በአራት የመጠለያ ጣቢያዎች እንደምታኖር ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች አሁን ልዩ ማሳሰቢያ።
ልዩ የቴሌቪዥን ውይይት ኢትዮጵያ የሰላም መንገዶች። የሰላም መንገዶች ምንድን ናቸው? እንቅፋቶች ይኖር ይሆን? ተወያዮች ይዳስሳሉ።
ዘላቂ ሰላም ማምጣት እንደዚሁ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም።
ዜጎች ሙተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል።
ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን።
ሰኞ ታህሳስ 10 2015 ዓ.ም ከምሽቱ 3 ሰዓት የአሜሪካ
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። አሁን ሳምንታዊው ትምህርት ነው። በኢትዮጵያ የፌዴራል መንግስትና በህወሓት መካከል ከስድስት ሳምንታት በፊት የተፈረመውን የሰላም ስምምነት ተከትሎ በትግራይ በአፋርና በአማራ ክልሎች ሰብአዊ ድጋፍ ማቅረብ ማጠናቀር መቻሉን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR አስታውቀዋል። የአሶሺየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ኢዱኬሽን ካኖት ዌይት ወይም ትምህርት መቆየት አይችልም የተሰኘው ተቋም ከኖርዌይ ዓለም አቀፍ ልማት ሚኒስተር ጋር በጥምረት በኢትዮጵያ ያካሄዱት ከፍተኛ ደረጃ ጉብኝት በግጭት፣ በአየር ንብረት ለውጥ፣ በምግብ እጦትና በመፈናቀል ምክንያት ህጻናት ላይ ተደራራቢ ጉዳት በደረሰባቸው አካባቢዎች ያለውን የትምህርት ፍላጎት ገምግመዋል። በተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ መረጃ መሰረት በእነዚህ አስቸኳይ አደጋዎች ምክንያት በኢትዮጵያ ከትምህርት ገበታ የራቁ ህጻናት ቁጥር ባለፉት 6 ወራት ብቻ ከ3.1 ሚሊዮን ወደ 3.6 ሚሊዮን ከፍ ብሏል። በቅርቡ በአፋር፣ አማራና ትግራይ ክልሎች የተካሄደው ግጭት ቤተሰቦችን ከቤት ንብረታቸው አፈናቅሏል። በኦሮሚያ አንዳንድ አካባቢዎች እየቀጠለ ያለው ሁከትም ለተጨማሪ ሰላማዊ ዜጎች መፈናቀል ምክንያት እየሆነ ነው። ላለፉት 4-10 ዓመታት ያልታየው አስከፊ ድርቅ 12.6 ሚሊዮን ህጻናትን ጨምሮ 24.1 ሚሊዮን ሰዎችን ለጉዳት በመዳረጉም ሁኔታውን የከፋ አድርጎታል። በሶማሌ ክልል በተከሰተው ድርቅ ብቻ ከ1 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን የዓለም ምግብ ፕሮግራም ባወጣው መረጃ መሰረት በመላ ሀገሪቱ 20 ሚሊዮን ሰዎች የምግብ እርዳታ ያስፈልጋቸዋል። የጥምረቱ ልዑካን ቡድን በኢትዮጵያ ባካሄደው ጉብኝት የተሳተፉት የኖርዌይ ዓለም አቀፍ ልማት ሚኒስትር አንቢት ቲቨንሪም በኢዱኬሽን ካኖት ዌት ተቋም የከፍተኛ ደረጃ የፋይናንስ ኮንፈረንስ ዳይሬክተር እና የትምህርት ዋና ኃላፊ የሆኑት ግራም ላንግ፣ የሴቭ ዘ ችልድረን ኖርዌይ ዋና ስራ አስፈጻሚ ብሪጅት ላንግ እና ሌሎችም አጋር ድርጅቶች በኦሮሚያና በሶማሌ ክልሎች ባሉ ግጭቶች ጉዳት ከደረሰባቸው ህጻናትና ታዳጊዎች ጋር ተገናኝተዋል። በተጨማሪም ልዑካን ቡድኑ ኢዱኬሽን ካኖት ዌት ለትምህርት ባደረገው አጠቃላይ የገንዘብ ድጋፍና ዩኒሴፍ፣ ሴቭ ዘ ችልድረን እና ሌሎች የሀገር ውስጥ አጋሮች ለመንግስት በሚያደርጉት አጋዥነት ተጠቃሚ የሆኑ ትምህርት ቤቶችንና ማህበረሰቦችን ጎብኝተዋል። ጉብኝቱን ተከትሎ ንግግር ያደረጉት የኖርዌይ ዓለም አቀፍ ልማት ሚኒስትር አንቢ ቲቨንሪም እየተደረጉ ያሉ ድጋፎች እያመጡ ያሉትን ለውጥ ማስተዋላቸውን ገልጸዋል።
We have just visited a school in the Somali region of Ethiopia.
በኢትዮጵያ የሶማሌ ክልል የሚገኝ አንድ ትምህርት ቤት ጎብኝተናል። ይሄ ትምህርት ቤት ከሁለት ዓመታት በፊት በግጭት ምክንያት ወድሞ ነበር። አሁን ግን እንደገና ተገንብቷል። ይሄ አካባቢ በ40 ዓመታት ውስጥ ያልታየ ድርቅ ውስጥ ያለፈ ነው። በትምህርት ቤቱ ውስጥ የተወሰኑ ወላጆችን አግኝተን አናግረን ነበር። እናም ያሉን ነገር ህፃናቱ ከብቶቻቸውን እንዲጠብቁላቸው ከትምህርት ቤት እንደሚያስቀሯቸው ነው። አሁን ግን የትምህርት ቤት ምገባ በመጀመሩ ህፃናቱ ወደ ትምህርት ቤት መጥተው ጤናማ ምግብ ሲያገኙ ወላጆች ልጆቻቸውን ወደ ትምህርት ቤት መላክ የተሻለ አማራጭ መሆኑ ይገባቸዋል።
ቲቨንሪ ማከለው የትምህርት ቤት ምገባ በትምህርት ስርዓቱ ላይ እያሳደረ ያለው ለውጥ ከፍተኛ መሆኑን አጽንኦት ሰጥተው ገልጸዋል።
So a healthy meal
ጤናማ ምግብ ከትምህርት ጋር አብሮ መሰጠቱ የመቋቋም አቅም የመገንቢያ ለችግር በጣም ተጋላጭ የሆኑ ሰዎችን የምግብ ዋስትና ማረጋጋጫና የአካባቢ ማህበረሰቦችን የመገንቢያ መንገድ ነው።
የብዙ አመት መርሃ ግብሩ በ3 አመታት ውስጥ ከ250,000 በላይ ለጥቃት ተጋላጭ ልጃገረዶችና ወንዶች ልጆችን በትምህርት ቤት መገባ፣ ስነ ልቦናዊ ድጋፍ፣ የመምህራን ስልጠና፣ የትምህርት ቤት ቁሳቁሶች፣ የስርዓተ ጾታ ለውጥ አቀራረቦችና የትምህርት ቤት መገልገያዎች ግንባታና እደሳ ተጠቃሚ አድርጓል። የማህበረሰብ ንቅናቄ ጥረቶች፣ የወላጅና መምህራን ማህበራትና የህፃናት ክበቦችም የትምህርት ቤት አስተዳደሩ ቁልፍ ውጤቶችን እንዲያስመዘግብና የመማር ማስተማሩን ሂደት በማሻሻል ድጋፍ አድርገዋል። የሴቭ ዘ ችልድረን ኖርዌይ ዋና ስራ አስፈጻሚ ብሪጅት ላንግ ድጋፉ እያመጣ ያለውን ለውጥ ማየት በመቻላቸው ደስታቸውን ገልጸዋል።
I'm very grateful that we can do this joint
ለበርካታ አመታት በዘለቀ ግጭት፣ ድርቅና ባልተረጋጋ ሁኔታ ውስጥ በርካታ የሀገር ውስጥ ተፈናቃዮች በከፍተኛ ችግር ውስጥ እያለፉ ባሉበት ወቅት ይህንን የጋራ ፕሮጀክት በመስራታችንና ህፃናት መሆን የሚችሉበት ለመማር ደህንነታቸው የሚጠበቅበት ምግብ የሚያገኙበት ጓደኛ የሚያፈሩበትና የተወሰነ የተረጋጋ ነገር በህይወታቸው እንዲኖር የሚያስችል እንደዚህ ያለ ትምህርት ቤት መፍጠር በመቻላችን ደስተኛ ነኝ። ከኤጁኬሽን ካንት ዌት፣ ከሴቭ ዘ ችልድረን እና ከዩኒሴፍ ጋር አብሬ የዚህ ፕሮጀክት አካል በመሆኔ ኩራት ይሰማኛል። አመሰግናለሁም።
በኢዱኬሽን ካንት ዌት ተቋም የትምህርት ዋና ኃላፊ የሆኑት ግራም ላንግ በበኩላቸው በትምህርት ቤቶች ውስጥ የምግብ ምገባ መኖሩ በተለይ አሁን የሚታየውን የምግብ እጥረት ችግር ለመቅረፍ እንደሚያግዝ አስረድተዋል።
One of the biggest crises at the moment is the food insecurity which
አሁን ወቅት ከሚታዩ ከፍተኛ ቀውሶች አንዱ በድርቁ ምክንያት የተከሰተው የምግብ ዋስትና እጦት ነው። በዚህ ምክንያት ህፃናቱ ወደ ትምህርት ቤት እንዲመጡና ጥለውም እንዳይወጡ ካደረጋቸው ነገር ዋናው የትምህርት ቤት ምገባው ነው። ዛሬ ያየነው ለልጆች የመመገቢያ ስፍራ ለማቅረብ ማህበረሰቡ ያደረገውን ከፍተኛ ጥረት ነው። ለልጆች ምግብ በማቅረብ ወደዚህ እንዲመጡና እንዲቆዩ ማድረግ፣ ይህ ደግሞ በዚህ በአስከፊ ግጭትና ድርቅ ምክንያት ከደረሰው ቀውስ እንዲወጡ የወደፊት እድል ይሰጣቸዋል።
በተለየ አዲስ ሴት ተማሪዎች ምዝገባና ትምርታቸውን የሚያቋርጡ ህጻናት ቁጥርን በከፍተኛ ሁኔታ የተሻሻለ ሲሆን በኢዱኬሽን ካኖት ዌት ድጋፍ የሚደረግላቸው አንዳንድ ትምህርት ቤቶች የመዘገቧቸው አዲስ ተማሪዎች ቁጥር እስከ 4 ጥፍ እንደሚደርስ ተገልጿል። ኢዱኬሽን ካኖት ዌት በተባበሩት መንግስታት ድርጅት ዓለም አቀፍ የድንገተኛ ጊዜ የትምህርት ፈንድ ሲሆን በኢትዮጵያ እስካሁን 55 ሚሊዮን የአሜሪካን ዶላር የሚያወጣ የትምህርት ገንዘብ ድጋፍ አድርጓል። የኢትዮጵያ መንግስትን ለመደገፍ UNHCR፣ ዩኒሴፍ፣ ሴቭ ዘ ችልድረን እና የሀገር ውስጥ አጋሮች በጋራ የሚያደርጓቸው ጥረቶች ትምህርት ቤቶችን መገንባት፣ በትምህርት ቤቶች ውስጥ ምግቦችን ማቅረብና በሀገሪቱ የተከሰቱ በርካታ ቀውሶች ምክንያት የተጎዱ ልጃገረዶችና ወንዶች ህጻናት ሁለንተናዊ የትምህርት ድጋፍ እንዲያገኙ ማድረግን ያካትታል። ህጻናት ለረጅም ጊዜ ከትምህርት ርቀው ከቆዩ በኋላ ወደ ትምህርታቸው እንዲመለሱ የሚያግዟቸው እንደ የስርዓተ ጾታ ክበቦች፣ የአካባቢ ክበቦች፣ የስነ ልቦና ማህበራዊ ድጋፍና የፍጥነት ትምህርት ቤቶች ያሉ የፈጠራ ተነሳሽነቶችም ጠንካራ ውጤቶችን እያመጡ ነው።
ስመኝሽና መስግኜ ወደ ሳምንታዊ ተከታዩ ቅንብር ደግሞ ንግድና ምጣኔ ሀብት ነው የምንሻገረው። ቻይና ከአንድ ሺህ በላይ የተለያዩ የኢትዮጵያ ምርቶችን ያለ ቀረጥ እንዲገቡ መፍቀዷ ዩናይትድ ስቴትስ ኢትዮጵያን ከዝርዝሩ ውጭ ባደረገችበት የአፍሪካ እድገትና እድሎች ተጠቃሚነት ሕግ ወይም አጓ እድል ሊያካክስ እንደሚችል የምጣኔ ሀብት ባለሙያዎቹ ዶክተር አረጋሽ መቴና ዶክተር ፈቃደ ገላዬ ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ንግድ ምክር ቤት ዋና ጸሐፊ አቶ ውቤ መንግስቱ ደግሞ እስከዛሬ አመልጠዋል ያሏቸውን ተመሳሳይ እድሎች በመጥቀስ የአሁኑ እድል ጥቅም ሊኖረው እንደሚችል ይናገራሉ። ባለሙያዎቹን ያነጋገረው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው።
ማንም አገር ላይ ቢሆን እቃን ያለ ቀረጥ የሚገዛ ከተገኘ ይህ በጣም ጥሩ እድል ነው የሚሉት የምጣኔ ሀብቱ ባለሙያው ዶክተር ፈቃደ ገላዬ ምንም ችግር የማይታያቸው መሆኑን ይገልጻሉ።
ጥቅም ነው። ምንም ግን ያንን ለማድረግ የገባኸው ሌላ ኮንሴሽን ካለ፣ ሌላ ማካካሻ ነገር ካለ ያንን ማየት ይጠይቃል። ከዛ ውጭ ግን ከቀረጥ ነጻ የሚፈቅድልህ ሀገር ትልቅ ጠቀሜታ ነው። ያንተን ሀገር ያንተን የመላክ አቅም ያሳድጋል። ኤክስፖርትን ይጨምራል። ውጭ ምትልከውን የውጭ ገቢህን ይጨምራል። ብዙ ችግር አይታየኝም በዚህ በኩል። በእርግጥ ፕሮሰስ ቢሆን ልክ አገዋ እንደሚፈቅደው ያንተን የኢንዱስትሪ እንትን የሚያሳድግ ቢሆን ይመረጣል። ያ ይመረጣል። በእርግጥ ግን ከባዶ ደግሞ ከነበረው ቀረጥ ከሚጫንበት የንግድ ሁኔታ ደግሞ ከቀረጥ ነጻ የሚፈቀድልህን ያሳድግልሃል። ብዙ ጉዳት የለው።
ይህ እድል ለኢትዮጵያ የተፈቀደው ዘግይቶ ነው የሚሉት የምጣኔ ሀብት ባለሙያው ዶክተር አረጋሽ መቴ ሌሎች ወደ 9 የሚደርሱ የአፍሪካ አገሮች ቀደም ብሎ የተፈቀደላቸው መሆኑን ይገልጻሉ። ይህኛው ዩናይትድ ስቴትስ ቀደም ሲል ለኢትዮጵያ ፈቅዳ ከነበረውና አሁን ካገደችው የአፍሪካ እድገት አማራጭ ድንጋጌ አገዋ በምን እንደሚለይም ያብራራሉ።
የቻይናው ከአጓ የሚለየው ምንድን ነው? ያለ ቅድመ ሁኔታና የሚጠበቅ አጸፋዊ ግዴታ የሌለው ቅድመ ሁኔታ የሌለው ልክ እንደ አሜሪካ ይህን እስካደረስ ድረስ ምናምን የሚል ነገር የሌለው አይነት ነገር ነው። ቅድመ ሁኔታ የሌለው መሆኑ ለኢትዮጵያ ሀገሮች በዚህ ፐርስፔክቲቭ የተሻለ ይሆናል። ስለዚህ ከአጓ የሚለይበት የራሱ ጠንካራ ጎን አለው ለሀገራቱ። አጓ ደግሞ የሚሰጠውን የማይሰጠው የራሱም ደካማ ጎን አለው። አጓ ምንድነው? በጥቃቅን ችግሮችም ፖለቲካል እና ሌሎችም ኢምፕሊኬሽኖችን መሰረት አድርጎ ይሰረዛል። ለምሳሌ ሩዋንዳ ተሰርዞባታል፣ የደቡብ አፍሪካ፣ የሌሎችም ሀገሮች በቀላል ምክንያቶች ተሰርዟል። ይሄ ቻይናው ጋር አለመኖሩ የተሻለ ያደርገዋል።
በሚፈቀዱ የሸቀጥ አይነቶች የቻይናው እድል ከአገዋ ስለሚለይበት ሁኔታ ዶክተር አረጋ እንደሚከተለው አስረድተዋል።
ይሄኛው ብዙዎቹ የጥሬ ዕቃ ነው የሚፈቅደው፣ ወደ ቻይና እንዲገባ የሚፈቅደው ጥሬ ዕቃ ነው። ይሄ መሆኑ ደግሞ ከአጓው ይለያል። አጓ የተወሰኑ የአልባሳት፣ ጨርቃጨርቅ፣ የቆዳ ውጤት እንዲላክ ፈቅድ ነበረ። በዚህ ትንሽ ቫሉ አዲሽን አለው። በእርግጥ ለኢትዮጵያ የተፈቀደላት በቻይናውም ብዙ የሸቀጥ ዝርዝር ስለሆነ ከዚህ ጋር በተወሰነ መልኩ ያለቀላቸው ምርቶችም አብረው እንዲሄዱ ያደርጋል። ለሌሎቹ አፍሪካ ሀገሮች ግን የግብርና ምርቶች ናቸው የተፈቀዱ።
ቻይና ይህን እድል በመስጠቷ ምን ልትጠቀም እንደምትችል ሲያብራሩ ዶክተር አረጋ ተከታዩን ተናግረዋል።
ቻይና በአንጻሩ ስሙዝ በሆነና ቀጣይነት ባለው መልኩ ለኢንዱስትሪዎቿ ጥሬ ዕቃ እንድታገኝ እንድታገበሰብስ ወይም እንድታጋብስ ያግዛታል። አንድ ዘዴ ነው። ከዛ ውጭ ደግሞ በዚህ ስምምነት እንደገና ፕሮሰስ የተደረጉ ምርቶቿን ወደ አፍሪካ ገበያ በነጻነት እንድታስገባም ሊያግዛት ይችላል።
የገበያ እድሉ የተፈቀደላቸው የአፍሪካ ሀገሮች የተለዩበት ሁኔታ ምንድን ነው? የኢኮኖሚ ይዞታቸውስ ምን ይመስላል? ዶክተር አረጋ ይመልሳሉ።
እነዚህ የአፍሪካ ሀገራት የተፈቀደላቸው በጣም አቅማቸው ደካማ የምንላቸው አይነት ያን ያክል የቻይናን ኢኮኖሚ የሚጎዱ ሳይሆን የሚጠቅሙ አይነት ለቻይና ተጨማሪ የግብዓት ምንጭ የሚሆኑ የውድድርም ብዙም የማይገዳደሩ የቻይናን ገበያ የቻይናን የሀገር ውስጥ አምራቷን የማይገዳደሩባት አይነት ሀገሮች ናቸው የተፈቀደላቸው።
በአፍሪካ የበላይነቱን መያዝ የምትፈልገው ቻይና የወሰደችው ውሳኔ ዩናይትድ ስቴትስም በአገዋ ላይ የወሰደችውን ውሳኔ እንድታስብበት ሊያደርጋት ይችላል ይላሉ ዶክተር አረጋ።
ግን ቻይና ይህንን ለአፍሪካ መፍቀዷ ለኢትዮጵያ መፍቀዷ፣ አሜሪካ ደግሞ ለኢትዮጵያ አጎዋ እንድትመልስላት ሊገፋፋት ይችላል። ይሄ ሌላኛው ጠቀሜታ ይሆናል። ከቻይናው ጋር ጠንከር ያለ ግንኙነት መኖሯ አሜሪካ ድሏን ለመጠቀም አጎዋ እንድትመልስላት ትችላለች። አጎዋ ከተመለሰ ደግሞ የተሻለ እድል ይሆናል። ከቻይናው በላይ ጥሬ እቃ ብቻ ሳይሆን ባልዋድ የተደረገባቸው እሴት የተጨመረባቸው ምርቶችንም ስለሚቀበል ማለት ነው።
አሁን ኢትዮጵያ ውስጥ ያለውን የኢኮኖሚ ሁኔታ ወይም ማሻሻል ረገድ ምን ሚና ይኖረዋል? ይሄ ምንድን ነው? ኢኮኖሚው ጠቀሜታው እንዴት ነው የሚገልጹት?
ምንድን ነው የኢትዮጵያ እንደሚታወቀው የንግድ ግንኙነቷ ወይም የንግድ ሚዛኗ በጣም የተዛባ አይነት የንግድ ሚዛን ካላቸው ሀገሮች አንዷ ነች። ወደ ውጭ የምትልከው ምርት በጣም አነስተኛ ነው። ከውጭ የሚገኘው ገንዘብ በጣም አነስተኛ ነው፣ በንግዱ ዘርፍ ማለት ነው። ከውጭ የምናስመጣው ግን በጣም ብዙ ነው። አንዳንዴ ሁለት እጥፍ ሶስት እጥፍ የሚሆን ከውጭ የምናስመጣውና የምናስገባው የማይገናኝበት ሁኔታ አለና ቀረጥ ይከፈል የነበረውን ቀጥታ ለሀገሪቱ የገቢ ምንጭ ይሆናታል፣ ተጨማሪ ገቢ ይሆናታልና ቀረጥ ይከፈል የነበረው ተጨማሪ የሀገሪቱ ገቢ ይሆናል። ከዛ ውጭ ደግሞ በአንጻሩ ዋጋቸው አነስተኛ ሊሆን ስለሚችል ወደዛ የሚላኩ ምርቶች ብዙ መዳረሻ እንዲኖራቸው ያደርጋቸዋል። የኢትዮጵያን ወደ ውጭ የሚላኩ ምርቶች እና በእርግጥ የሚላክ ምርት ኑሮ ወደ ውጭ የሚላክበት ገበያ ብዙ ያን ያክል እጥረት አለ ብለን ባናስብም ወደ ብዙ መዳረሻ አይደለም። በነገራችን የኢትዮጵያ ምርቶች አንዱ ችግራቸው ጥሬ እቃ መሆናቸው ብቻ ወይም ተጨማሪ እሴት ያልተጨመረባቸው መሆናቸው ብቻም ሳይሆን ብዙዎቹ ወደ ትንሽ ሀገር ብቻ ነው የሚሄዱት። እነ ወርቅን ወደ ስዊዘርላንድ፣ እነ አበባ ወደ ኒዘርላንድ፣ ጨርቃ ጨርቅ፣ አልባሳት አሜሪካ፣ ካናዳ፣ ጀርመን፣ ሌሎቹ ጥቂት ምርቶች ናቸው ወደ በርከት ወዳሉ ሀገር እነ ቡና የተሻለ ብዙ በርከት ያለ መዳረሻ ያላቸውና ሰፊ ወደ ሆነ የቻይና ኢኮኖሚ በአንጻሩ እንደ ልቧ ወደ ውጭ እንድትልክ ያደርጋታል።
ተጨማሪ ገቢ የሚያስገኝላት ይሆናል ቢባልም በጣም ትልቅ ለውጥ የሚያመጣ ተደርጎ ብዙ የሚነገርለት አለመሆኑን ዶክተር አረጋ ያስረዳሉ።
የተሻለ የኤክስፖርት ረበሏን ይጨምረዋል እንጂ ያን ያክል ተጨማሪ ሴት የሚጨምሩ ተጨማሪ ቴክኖሎጂ የሚያመጣ አይነት እድል አይደለም። ያለትን ኤክስፖርት ወደ እኛ አምጪ እኛ ገበያ አለን ልሽ አይነት ነገር እንጂ ተጨማሪ ቴክኖሎጂ ንስጥሽ አይነት ነገር አይደለም። ግን ደግሞ እንደው በጣም ያን ያክል እዚህ ኤፍዲአይ እንደመምጣት ወይ ደግሞ ተጨማሪ ቴክኖሎጂ እንደመምጣት የሚታይና እልል የሚያስብል አይነት ነገር ነው ብዬ አላስብም እኔ። ምክንያቱም ምርቱ ካለ አሁን ላይ ወደ ውጭ የሚላክበት መዳረሻ ብዙ አልጠፋም። በእርግጥ የእኛ ችግር ምንድን ነው? አገዋ ሲሰረዝ ኢኮኖሚው በጣም ሲንገዳገድ ነበር፣ ኢንዱስትሪዎቻችን ሲንገዳገዱ ነበር። ያንን እድል ወደዚህ ማዞር እንችላለን። ተጨማሪ ገበያዎችን መፍጠር እንዲቻል ያደርገዋል እና ተጨማሪ መዳረሻዎች አንዱ እድል ሲዘጋ ወደ አንዱ ለመሄድ እድሉን ያሰፋዋል፣ ኤክስፖርቷንም በተወሰነ መልኩ ያሻሽለዋል፣ ይጨምረዋል።
በኢትዮጵያ የንግድ ምክር ቤት ዋና ጸሐፊ አቶ ውቤ መንግስቱ የኢትዮጵያን የገበያ ምርቶች መዳረሻ የሚያሰፋ በመሆኑ ይህ የተሰጠው እድል በጣም ጥሩ ነው ይላሉ። ይሁን እንጂ ከአሁን በፊትም በአገዋ የተሰጡ ብዙም ያልተጠቀምንባቸው እድሎች ስለነበሩ ይህኛውን በሚገባ ከተጠቀምንበት ጥሩ ነው በማለት ተከታዩን አብራርተዋል።
የኢንዱስትሪ ምርቶችም አሉ፣ የግብርና ምርቶች አሉ፣ የቁም እንስሳትን ጨምሮ የተለያዩ ምርቶች ተካተውልናል። እዚህም እንግዲህ ይሄ የገባ እድል ነው፣ ያኛውም የገባ እድል ነበር። ሁለቱንም በተገቢው ተጠቅመናል ብዙም አይደለም። የኢንዱስትሪ ምርቶቻችን ናቸው፣ በተለይ ትልልቆቹ በኢንዱስትሪ ፓርክ ላይ ያሉት ኩባንያዎች የሚያመርቷቸው ምርቶች ወደ አሜሪካ መግባት፣ በዛውም ልክ ትንሽ የተሻለ እንቅስቃሴ የጀመርንበት ወቅት ነበረ። ግን ያንን በሚፈለገው መንገድ አልሄድንም። አጓም በነበረው ሁኔታ ተቋረጠ። በእርግጥ ኢንዱስትሪ ፓርክ አካባቢ የነበረን የሰው ኃይል ስራ የመቀነስ ሁኔታ ታይቷል። እዛ ላይ ያሉት ምርቶችም የመቀነስ ሁኔታ ታይቷል። ግን ከግብርና ጋር ተያይዞ በዛኛውም በኩል ብዙ ተጠቃሚ አልነበረም።
አቶ ውቤ ይህ ለምን እንደሆነ ምክንያቶቹን ይዘረዝራሉ።
ለምን የማምረት አቅማችን ዝቅተኛ የመሆኑ ወደ ገበያ የምናቀርበው ምርት ዝቅተኛ መሆኑ በዛ በኩል የተሰጠን እድል እንዳንጠቀም አድርጓል። በቻይናም በኩል የተመሳሳይ ነው። አሁንም ቢሆን ምርታማነታችን ጨምሮ በሰው ኃይልም የምንጠቀማቸው ግብአቶችም ምርታማነታችን ጨምሮ ልናቀርብ የማንችል ከሆነ እድሉ አሁንም እድል ሆኖ ነው የሚቀረው። ስለዚህ አገባብ ላይ የነበረን ብዙ አልነበረም እንደ እድል። እዚህኛውም ላይ አሁንም ጠንክረን የማንሰራ ከሆነ ተመሳሳይ እድል ይገጥመናል። እንኳን ተከልክሎ በበቂ አልተጠቀምነውም። ያንን
ንግድ ከሚነገድባቸው 6422 ምርቶች ውስጥ 1644 ምርቶች ከቀረጥና ኮታ ነጻ ማስገባት እንደሚቻል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ከማክሰኞ ምሽት ልዩ ዝግጅታችን እዚህ ላይ አበቃ። ነገ ረቡዕ ምሽቱ 3 ሰዓት ላይ እንመለሳለን ከልዩ ልዩ ዝግጅቶች ጋር። አስተናግድኳችሁ አሉላ ከበደ ከተቀሩ ባልደረቦች ጋር በመሆን በዚሁ ሰናበታለሁ። ሰላም ደህና ደሩ።